ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
At the moment we're looking at a shortfall of over $400 million.
በአሁኑ ሰዓት የሚቀረን ገንዘብ $400 million በላይ መሆኑን ነው እየተመለከትን ያለ ነው። ለጋሾች ይህንን ምላሽ በከፍተኛ ሁኔታ ሲደግፉ ቆይተዋል። መንግስትም በሚመድበው ገንዘብ የታገዘ አመራር መስጠቱን ቀጥሏል። ነገር ግን አሁንም ክፍተት አለ።
ይህንን የተናገሩት የተባበሩት መንግስታት ድርጅት ሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ቃል አቀባይ ጆይስ ኦቾሮ ናቸው። ለኢትዮጵያ ድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑን ከገለጹበት የቀነጨብነው ነው። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ ነሐሴ 16 ቀን 2009 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን እስከ 4 ሰዓት ድረስ አብረናችሁ እናመሻለን።
አሁን በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
ቁጥራቸው በሶስት ሚሊዮን ለጨመረው ለኢትዮጵያ የድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑንና አሁኑኑ መምጣት እንዳለበት የተባበሩት መንግስታት የሰብአዊ ጉዳዮች መፍትሄ መገኘት እንዳለበት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት አስታወቀ። ጽህፈት ቤቱ ይህንን ያስታወቀው በቅርቡ ይፋ የተደረገውን የሰብአዊ እርዳታ ጥያቄ ሰነድ መነሻ በማድረግ ነው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል።
በማዕከላዊ ኬንያ ገጠራማ አካባቢዎች ባለፉት ወራት ሁከቱ ተባብሶ መቆየቱ ተገልጧል። ይህ የሆነው ከሰሜኑ የሀገሪቱ ክፍል የታጠቁ አርብቶ አደሮች ብዛት ያላቸው የቀንድ ከብቶች፣ ፍየሎችና በጎቻቸውን ግጦሽ ፍለጋ ወደ ግል ሁዳዶች በመንዳታቸው መሆኑ ታውቋል። በግጭቱ የሰውና የዱር አራዊት ሕይወት አልፏል። ድርቁ እየተባባሰ ባለበት ወቅት አንዳንዶቹ የፖለቲካ መሪዎች ሕዝቡን ከብቶቻችሁን ሳርና ውሃ ወዳለበት የፈለጋችሁበት ቦታ ይዛችሁ መሄድ ትችላላችሁ ብለው መቀስቀሳቸው ግጭቱን ለማብረድ እንዳልረዳም ተጠቁሟል። የኬንያ የአገር አስተዳደር ሚኒስቴር ቃል አቀባይ ሙዌንዳ ኢንጆካ ሲናገሩ በማዕከላዊ ግዛቶች የጸጥታ ጥበቃው እንቅስቃሴ እንደቀጠለ መሆኑን ገልጸዋል።
የቦኮ ሀራም ሽምቅ ተዋጊዎች ሰሜን ምስራቅ ናይጄሪያ ውስጥ ሰዎችን በፈንጂነት የመጠቀማቸው ሁኔታ በአስፈሪ ደረጃ እየጨመረ መምጣቱን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በሪፖርቱ አስታወቀ። ሊሳ ሽላይን ከጄኔቫ አጭር ዘገባ ለቪኦኤ ልካለች። ሰሎሞን ክፍሌ ያቀርበዋል።
የቦኮ ሐራም ነውጠኞች በተለይ ልጃገረዶችን በመመልመል ፈንጂ እያስታጠቁ በአጥፍቶ መጥፋት ጥቃት እንዲሳተፉ የማድረጋቸው ሁኔታ ካለፈው ዓመት በአራት እጥፍ ማደጉን ነው ዩኒሴፍ ሪፖርት ያደረገው። የዓለሙ ድርጅት የሕፃናት መርጃ ፈንዱ ቃል አቀባይ ማሪክሲ ሜርካዶ እንደገለጹት 83 ሕፃናት በአጥፍቶ መጥፋት ተልእኮ እንዲሳተፉ ተገደዋል። ከእነዚህ ውስጥ 55ቱ ደግሞ ልጃገረዶች ሲሆኑ ዕድሜያቸው ከ15 ዓመት በታች ነው። 27ቱ ወንዶች ልጆች መሆናቸውንና አንደኛው ገና ጨቅላ ሕፃን በሴት ልጅ ጀርባ ላይ የታሰረ ነው ሲሉ ቃል አቀባዩ አብራርተዋል። ሕፃናቱን በፈንጂ መልክ የሚጠቀሙባቸው በመሆናቸው ውጤቱ እጅግ አስከፊ እንደሚሆን ግልጽ ነው። እንዲያውም ሕፃናቱን ሕዝቡ በስፋት የሚመለከተው በጥርጣሬ ዐይን ነው ሲሉ ቃል አቀባዩ ለቪኦኤ አስረድተዋል።
An extraordinary level of tension, obviously, in these communities.
በዚህ ማህበረሰብ ውስጥ ከፍተኛ ውጥረት እንዳለ በግልጽ ይታያል። ሰው እነዚህን ፍጹም አስከፊ በሆነ መልክ ሰለባ የሆኑ ሕፃናትን ይፈራል። ያገለላቸው ጊዜ ሁሉ አለ። አሸባሪ ቡድን በፈንጂ መልክ ማሰማራቱ አንሷቸው በህዝቡ እስከ መገለል ደርሰዋል።
ሕፃናትን በፈንጂ መልክ መጠቀም አረመኔያዊ ተግባር ነው ያለው ዩኒሴፍ መታየት ያለባቸው እንደ ጥቃት ሰለባዎች እንጂ ወንጀለኞች መሆን የለበትም ሲል አስረድቷል። ቦኮ ሐራም አስሮ የለቀቃቸውን ወይም ያመለጡ ሕፃናትን ማግለል ስቃያቸውን ማራዘም እንደሆነም አብራርቷል። ነውጠኛው ቡድን ቦርኖ ክፍለ ግዛት ውስጥ ፈንጂ በሕፃናቱ ላይ እያሰረ በአብዛኛው ጥቃት የሚፈጽመው በገበያዎች ውስጥ፣ በትምህርት ቤቶችና ዩኒቨርሲቲዎች እንዲሁም በተፈናቃይ ካምፖች መሃል ነው።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ምን ያህል ወታደሮች ወደ አፍጋኒስታን እንደሚያዘምቱ ውሳኔ ላይ ገና አለመድረሳቸውን አስታውቀዋል። ሚኒስትሩ ዛሬ ይህን ያስታወቁት ትናንት ሰኞ ማታ ፕሬዚደንት ዶናልድ ትራምፕ አዲሱን የአፍጋኒስታን ስትራቴጂያቸውን ይፋ ማድረጋቸውን ተከትሎ ከኢራቅ ባግዳድ በሰጡት ቃል ነው። ከጦር ኃይሎቹ ጠቅላይ ኤታማዦር ሹም ጃን ዳንፎርድ ጋር በመመካከር ላይ መሆናቸውንና ውሳኔያቸውን እንደሚያስታውቁ ነው የገለጹት ሚኒስትሩ። ፕሬዚደንት ዶናልድ ትራምፕ ትናንት ሰኞ ማታ ዋሽንግተን አቅራቢያ በሚገኝ የጦር ሰፈር ባደረጉት ንግግር አፍጋኒስታን ውስጥ ሽብርተኝነትን ድል ለመምታት በተወጠነውና ሁኔታዎች እየታዩ የሚከናወን ሲሉ በገለጹት ውጥን ለቀጣይ እንቅስቃሴዎች ምን ያህል ሰራዊት እንደሚላክ በዝርዝር መናገር አልፈልግም ብለዋል። ማንነታቸው እንዳይገለጽ በጠየቁ ምንጮች መሰረት ግን ፕሬዝደንቱ ወደ አፍጋኒስታን ተጨማሪ 4000 ወታደሮች እንዲዘምቱ ፈቃድ ሰጥተዋል። በአሁኑ ጊዜ አፍጋኒስታን ውስጥ ያሉት አሜሪካውያን ወታደሮች 8400 ገደማ መሆናቸው ታውቋል። የሚበዙት የአፍጋን ኃይሎችን በማማከር ስራ ላይ እንደሆኑና የተወሰኑት ደግሞ ታሊባንና እስላማዊ መንግስት ነኝ ባዩን ቡድን የአፍጋኒስታን ቅርንጫፍ በመሳሰሉ አካላት ላይ ጸረ ሽብርተኛ ውጊያ በማካሄድ ላይ የተሰማሩ ናቸው። በቀደሙት ፕሬዚደንት ባራክ ኦባማ አስተዳደር ዘመን እንደ አውሮፓውያን አቆጣጠር በ2010 ነሐሴ ወር ላይ ወደ 100,000 ተጠግቶ ከነበረው የሰራዊት ቁጥር ጋር ሲነጻጸር አሁን እዛች ሀገር ላይ ያሉት አሜሪካውያን ወታደሮች ቁጥር እጅጉን ቀንሶ ነው የሚታየው። ዩናይትድ ስቴትስ አፍጋኒስታን ውስጥ የምታካሂደው ጦርነት ፈጽሞ ዋጋ ቢስ ነው በማለት አጥብቀው ሲነቅፉ የቆዩት ፕሬዚደንት ትራምፕ በትናንቱ መግለጫቸው ግን እዚያ ሀገር ውስጥ መቆየት እንዳለብን አሁን ገብቶኛል ብለዋል።
በሌላ ዜና እስላማዊ መንግስት ብሎ ራሱን የሚጠራው ቡድን የቀረው ጥቂት ጊዜ ብቻ ነው ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር ተናግረዋል። ቡድኑ በቀናት ውስጥ ይሸነፋል ማለት አለመሆኑን ግን ሳያስጠነቅቁ አላለፉም። ሚኒስትር ማቲያስ ይህን የተናገሩት ወደ ኢራቅ አስቀድሞ ይፋ ላልተደረገ ጉብኝት ከመነሳታቸው አስቀድሞ በሰጡት መግለጫ ነው። ማቲስ ከኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ ጋር ባግዳድ ውስጥ ተነጋግረዋል። ውይይታቸው ያተኮረውም በጸጥታ ትብብርና ዩናይትድ ስቴትስ ለኢራቅ ስለምታደርገው የጸጥታ ድጋፍ እንደነበር ጠቅላይ ሚኒስትሩ ገልጸዋል። ኢራቅ ውስጥ ጸጥታ ማስፈን በአንድ ሌሊት የሚከናወን አለመሆኑን ሚኒስትሩ አስገንዝበዋል።
ሳምንቱን በችግር ያሳለፉት ፕሬዚደንት ዶናልድ ትራምፕ የአስተዳደራቸውን አካሄድ ለማቃናት ዛሬ ማክሰኞ አሪዞና ክፍለ ግዛት ፊኒክስ ከተማ ላይ ከደጋፊዎቻቸው ጋር ዘመቻ መሰል ስብሰባ ሊያደርጉ ነው። ፕሬዚደንቱ ባለፈው ሳምንት ቨርጂኒያ ሻርለትስቪል ከተማ ላይ በነጭ የበላይነት አስተሳሰብ አራማጆች ሰልፍ ላይ ለተፈጠረው ሁከት ጥፋቱ የሁለቱም ወገኖች ነው በማለታቸው ከገጠማቸው ውዝግብ ለመሻገር ነው የሚሞክሩት። ትራምፕ ትናንት ሰኞ ማታ የአስተዳደራቸውን የአፍጋኒስታን ስትራቴጂ በገለጹበት ንግግራቸው ላይ ውዝግቡን ነካ አድርገው ነበር። በቀጥታ የሻርልስቪሉን ሁኔታ ባይጠቅሱም እርስ በርሳችን ሰላም ሳይኖረን የዓለም የሰላም ኃይልነታችንን ልንቀጥልበት አንችልም ያሉት ፕሬዚደንቱ አሜሪካን ከወደድን ሁሉንም ሕዝቧን መውደድ አለብን፣ ልባችንን ለአገር ፍቅር ከከፈትን ዘንድ አድሎ፣ ጥላቻና አለመቻቻል ቦታ አይኖራቸውም ብለዋል።
በመጨረሻም አድማጮች፣ ሲንጋፖር አቅራቢያ ከንግድ መርከብ ጋር ከተጋጨው የዩናይትድ ስቴትስ ሚሳይል ተኳሽ አውዳሚ መርከብ አደጋ ሰለባዎች ፍለጋ ላይ የተሰማሩ ባህር ጠባቂዎች አስከሬኖች ማግኘታቸውን የዩናይትድ ስቴትስ የባህር ኃይል የፓሲፊክ ቀጣና ስምሪት አዛዥ አድሚራል ስካት ስዊፍት ገልጸዋል። ዩኤስኤስ ጆን ማኬን የተባለው አውዳሚ መርከብ ላይ የደረሰው አደጋ በወራት ውስጥ በዩናይትድ ስቴትስ አውዳሚ መርከብ ላይ ሲደርስ ሁለተኛው መሆኑ ነው። ባህር ጠላቂዎቹ በዛሬ የፍለጋ ስምሪታቸው ያገኟቸውን አስከሬኖች ማንነት ለማወቅ ባህር ኃይሉ ጥረት እያደረገ መሆኑን አድሚራሉ አስታውቀዋል። አድማጮች፣ ለሰዓቱ ያሉን ዜናዎች በዚሁ ይጠቃልላሉ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች የአንዱን ለቅምሻ
አንድ ሰው አንድ ቡርቱካን ቢበላ ይሻለዋል የቡርቱካን ጭማቂ ከሚጠጣ። ምክንያቱም ቡርቱካን ጭማቂ ውስጥ ያለው ስኳር እጅግ በጣም ከፍተኛ ነው ከአንድ ቡርቱካን። አንድ ቡርቱካን ጭማቂ ለመስራት አንድ 3 4 ቡርቱካን ያስፈልግ ይሆናል። ግጥ ነው ንጥረ ነገሮችም አሉት፣ ግን የስኳሩ መጠን ከጊዜ ሂደት በኋላ ውፍረትን ይጨምራል እና ያንድን ሰው የስኳር በሽታ የሚያዘን ምድል በዛው ልክ ይጨምራል።
ዶክተር ዳንኤል ሽብሩ ይባላሉ። እዚህ ዩናይትድ ስቴትስ ካሊፎርኒያ ሳክራሜንቶ ከተማ ውስጥ የካይዘር ፐርማነንቴ የተባለው የግል ሕክምና ተቋም የጠቅላላ ቀዶ ሐኪም የሕክምና መምህር ናቸው። ቅድመ ስኳር በሽታ በተባለው የጤና ሁኔታ ዙሪያ በተጀመረ ፕሮግራም በሁለተኛው አጋማሽ ጠብቋቸው። አሁን የምሽቱ አብይ ርዕስ ቁጥራቸው በ3 ሚሊዮን ለጨመረው ለኢትዮጵያ የድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑንና አሁኑኑ መምጣት እንዳለበት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት አሳስቧል። ጽህፈት ቤቱ ይህን ያስታወቀው በቅርቡ ይፋ የተደረገውን የሰብአዊ እርዳታ ጥያቄ ሰነድ መነሻ በማድረግ ነው። የጽህፈት ቤቱን ቃል አቀባይ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
በቅርቡ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ HRD እንዳመለከተው በድርቁ ምክንያት ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር በከፍተኛ ሁኔታ ጨምሯል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት የኢትዮጵያ ቢሮ ቃል አቀባይ ቾይዝ ኦኮሮ ይህንኑ የሚያጠናክሩት
We're looking at over 300 million increase, you know, for the through the media review for the rest of the year.
እየተመለከትን ያለነው የእርዳታ ፈላጊዎቹ ቁጥር በ300 ሚሊዮን እና ከዚያም በላይ መጨመሩን ነው። የግማሽ ዓመት ግምገማውን መነሻ በማድረግ ለቀረው የ2017 ዓመተ ምህረት ይፋ የተደረገው ቁጥር ይሄ ነው። በ3 ሚሊዮን የጨመረው ጥር 2017 ይፋ ከተደረገው ጋር ሲነጻጸር ነው። በጥር 2017 ቁጥሩ 5.6 ሚሊዮን ነበር። አሁን እየተመለከትን ያለነው 8.5 ሚሊዮን ነው። እናም በ3 ሚሊዮን መጨመሩን እየገመትን ነው። ትኩረት የሚያስፈልጋቸው ነገሮችም እንዳሉ ናቸው። በሕፃናት ላይ የሚያጋጥም የትምህርት የተመጣጠነ ምግብ እጥረትም ቅድሚያ የሚሰጠው ጉዳይ ነው። አተት ወይንም የአጣዳፊ ትውከትና ተቅማጥ በሽታም እንዳለ ነው። የምግብ ጉዳይም እጅግ አሳሳቢ መሆኑን ቀጥሏል። ዋና ጉዳይም ይሄ ነው። የምግብ ጉዳይ ሁሌም ትኩረት የሚሰጠው ጉዳይ ሆኖ ቀጥሏል። እናም የተረጂዎች ቁጥር ጨምሯል። ምላሽ ለመስጠት የሚያስፈልገው የገንዘብ መጠንም በዚያው መጠን ልክ ጨምሯል።
በቅርቡ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ HRD ባለፈው ጥር ይፋ የተደረገውን የከለሰና ማሻሻያ ያደረገ ነው። ክለሳው ደግሞ በሁሉም ዘርፎች ላይ ያሉ ክፍተቶችን አመላክቷል። 3.6 ሚሊዮን የሚሆኑ ነፍሰ ጡርና የሚያጠቡ እናቶች እንደዚሁም እድሜያቸው ከ5 ዓመት በታች የሆኑ ሕፃናት ለተመጣጣኝ የምግብ እጥረት እንደተጋለጡ ተጠቅሷል። ለተረጂዎቹ ቁጥር መጨመር መነሻ የተባሉ ምክንያቶችም በዚሁ በተከለሰው ሰነድ ተጠቅሰዋል። በዚህም መሰረት በኦሮሚያና በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በሚገኙ በልጋብቃይ ወረዳዎች በዚያን ወቅት የጣለው ዝናብ አነስተኛ እንደነበር ነው የተመለከተው። እናም በዚያ የሚገኙ አባወራዎች የምግብ ዋስትናቸው ማረጋጋት አልቻሉም። አርብቶ አደሮች በሚበዙበት የሶማሌ ክልልም የእንስሳት ሞት መቀጠሉን፣ የቀሩትም በጥሩ ሁኔታ ላይ እንደማይገኙ ሰነዱ ጠቁሟል። የውሃ እጥረት ለዜጎች መፈናቀል ምክንያት እየሆነ መምጣቱ፣ እየቀጠለ ላለው የአጣዳፊ ትውከትና ተቅማጥ በሽታ ስርጭትም አስተዋጽኦ ማድረጉ ተመልክቷል። በሰነዱ መሰረት የ8.5 ሚሊዮን ዜጎችን ፍላጎት ለማሟላት እንደ አውሮፓውያን አቆጣጠር እስከ ታህሳስ 2017 የሚያስፈልገው 838 ሚሊዮን ዶላር ነው። ከ2016 የተሸጋገረ 183 ሚሊዮን ዶላር መኖሩንና 283 ሚሊዮን ዶላር ደግሞ ከመንግስትና ከለጋሾች መገኘቱንም ሰነዱ አመልክቷል። ይሄም ሆኖ የዩኤን ኦቻ ቃል አቀባይ እንደሚሉት አሁንም ከፍተኛ ክፍተት አለ።
At the moment we're looking at a shortfall of over 400 million US dollars.
በአሁኑ ሰዓት የሚቀረን ገንዘብ ከ400 ሚሊዮን ዶላር በላይ መሆኑን ነው እየተመለከትን ያለ ነው። ለጋሾች ይህንን ምላሽ በከፍተኛ ሁኔታ ሲደግፉ ቆይተዋል። መንግስትም በሚመድበው ገንዘብ የታገዘ አመራር መስጠቱን ቀጥሏል። ነገር ግን አሁንም ክፍተት አለ። ይህ ምላሽ ደግሞ አጣዳፊ ነው። ምግብ በጊዜ ካልተደረሰ ውጥረቱ ይባባሳል። ለዚህ ነው ለምላሹ የሚያስፈልገው ከ400 ሚሊዮን ዶላር በላይ በአስቸኳይ ሁኔታ እንዲመጣ እየጠየቅን ያለ ነው። ይህ ገንዘብ አስፈላጊ መሆኑ ብቻ አይደለም፣ የሚያስፈልገው አሁኑኑ ነው።
ድርቁ ለሁለተኛ ዓመት በተከታታይ የተከሰተ መሆኑ ሁኔታዎችን እንዳባባሰም ቃል አቀባዩ አስረድተዋል። እርሳቸው እንዳሉት የዘንድሮው ድርቅ የተከሰተው ተጎጂዎችና አካባቢዎች ገና ካለፈው ዓመት ድርቅ ሳያገግሙ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የሳውዲ አረቢያ መንግሥት ሕጋዊ የመኖሪያና የሥራ ፈቃድ የሌላቸው ሀገሪቱን ለቀው እንዲወጡ ያስቀመጠው የዘጠና ቀናት የጊዜ ገደብ የመጀመሪያው 30 ቀናት ቢጠናቀቅም ሌላ የ30 ቀናት ገደብ ሰጥቷል። በመጨረሻ በተጨመረው የጊዜ ገደብ ለመመለስ የሚመዘገበው ቁጥር ምን ያህል ነው ስንል ጠይቀናል። በተጨማሪም በቅርቡ በሳውዲ መንግሥት የወጣው ሕጋዊ ፈቃድ ባላቸው የውጭ ዜጎች ላይ የወርሃዊ ክፍያውን በተመለከተ ኢትዮጵያውያን በምን ሁኔታ ላይ እንደሚገኙ ሪያድ የሚገኘው የኢትዮጵያ የማኅበረሰብ መሪ አቶ ሻውል ጌታሁንን ጠይቀናል። መስታወት አራጋው ናት ያነጋገረቻቸው።
ሳይጀመር ነው ብዙ ሰዓት ያለፈው ማለት እኛ ዶክመንትን እየሰጠን እነሱ ቪዛውን አልሰጡንም ነበረ። ግን አሁን ቪዛውን መስጠት ጀምረዋል። ኦልሬዲ እነዚህ ደግሞ የተቃጠለባቸውን ተከልክለን የነበርንም ተሰጥቶናል። ሄደዋል። አሁን ሀገር ቤት እንዲገቡ ተደርጓል። ትልቁ እንትን እሱ ነው። አሁን በ27 አካባቢ ልጆች የነበሩት አሁን እኛ ጋር ያሉት 2 ወይ 3 ልጆች ናቸው።
ምን ያህል ቀን ቀረው አሁን ከተጨመረው ተጨማሪ 30 ቀናት ውስጥ?
እኔ አሁን እነሱ ያንን የሚቆጥሩም አይመስለኝም። አሁን ባለው እንትን እንደሱማ ከሆነ ኮልሞስ አልቋል። አሁን በዛ ከሆነ ግን እነሱ ቪዛ ስላልሰጡ የነበረው ዝም ብለው ነው ሰርቪስ ነው የቀጠሉት። አሁን
የሚመዘገቡ ቁጥር አሁን በቀን ምን ያህል ሰዎች ይመጣሉ?
ትንሽ ነው፣ ብዙ አይደለም ቁጥራቸው። ብዙም ከ200 የሚበልጥ ቁጥር እየመጣ አይደለም። አሁንም ቢሆን ያው ኤግዘስት አድርጓል ሰው ይመስለኛል። መሄድ የፈለገው ሰው ሄዷል። የቀረው ደግሞ ያው ወስኖ መሄድ ያልፈለገው ነው።
የሳውዲ አረቢያ መንግስትስ ምንም አዲስ ነገር ያለው ነገር የለም ማለት በዚህ በተጨማሪ 30 ቀናት መገባደድ ጋር ተያይዞ
በአጠቃላይ ዜጎቻችሁ ጉዞ ሰነድ እንዲወስዱ አድርጉ። ቪዛ መስጠት በአንድ ቀን በሁለት ቀን ሊያልቅ የሚችል ነገር ነው። ግን ቅስቀሳችሁን ቀጥሉና ዜጎቻችሁ ቪዛ እንዲወስዱ፣ የወሰዱን ደግሞ ሀገሩን ለቀው እንዲወጡ አድርጉ የሚል በተደጋጋሚ የሚሰጡን አስተያየት አለ። በዛ ውጭ ግን እናደርጋለን እዚህ ጋር ታቆማላችሁ ምናምን የሚል ነገር ግን እስካሁን ምንም ያለኝ ነገር የለም።
እንግዲህ ባለፈው ደግሞ ያወራንበት ሌላኛው ጉዳይ መኖሪያ ፈቃድ ያላቸው ህጋዊ የውጭ ሀገር ዜጎች ላይ የወጣው የዋጋ ወይም ወራዊ ክፍያ ተመድ ላይ በርካቶች ቅር ተሰኝተው ነበረ።
እሱ በጣም አቅደው አስበው ነው አይተው ያወጡት እቅዳቸው ነው። ሌላ መንገድ ነው እንጂ እነሱ ይተውታል ምናምን የሚባል ነገር እንኳን አሁን በጣም የለም። እነሱ አጠናክረው እየቀጠሉ ነው ያሉት። ያው እንግዲህ ህዝቡ ሌላ አማራጭ ነው መፈለግ ያለበት እንጂ ከዛ ውጭ የሚሆንበት አጋጣሚ እንኳን አሁን የለም። መክፈል የሚችለው እየከፈለ ነው። መክፈል ያልቻለውም እንግዲህ ሳይወድ በግድ ወደ ህገ ወጥነት እየሄደ ነው ያለው እና በዚህ መሀል ላይ አሁን ባለፈውም እንደነገርኩሽ ለኢትዮጵያ መንግስት አቤቱታ እያቀረብን ያለ ነው። አሁንም አንድ የተወሰነ ልዑክ ወደ ኢትዮጵያ ይሄዳል ሰሞኑ ኢትዮጵያ መንግስት ጋር ለመገናኘትና እርዳታ ጥየቃ ማለት ነው። ህጉ ወጥቷል። ተግባራዊ ማድረግ ተጀምሯል። ምንም ወደኋላ የሚሉት ነገር የለም። ስለዚህ አሁንም ነገም መቼም ደጋግመን የምንጠይቀው የኢትዮጵያ መንግስት ዜጎቹን የሚታደግበትን መንገድ መፈለግ ይኖርበታል። ከዛ ውጭ ሌላ ምንም አማራጭ የለውም። አማራጩ በአንድ እጅ ላይ ያለ ነው። ከዛ ውጭ ያለው ነገር ሁሉ ከአቅም በላይ የሆነ ነገር ነው። ልጆች ትምህርት ቤት እየሄዱ አይደለም። ካልተመዘገብሽ እዚህ ሀገር ላይ ህጋዊ ካልሆንሽ ትምህርት ቤት መመዝገብ አትችይም። ሲስተሙም አይቀበልም። እንግዲህ ያለው ችግር በጣም ከፍተኛ ነው። ስለዚህ የኢትዮጵያ መንግስት ነው እንግዲህ ተስፋ የሚያደርገው እዚ ያለው የሆነ መስመር ከፍቶ ወደ ሀገሩ የሚገባበትን መንገድ ነው እየጠየቀ ያለው።
እሺ፣ በጣም አመሰግናለሁ አቶ ሻውል። እሺ፣ መልካም ቀን። እሺ።
ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ በኦሮሚያ ክልል ከሐረር 16 ኪሎ ሜትር ርቃ በምትገኘው ከምቦልቻ ከተማ የአጣዳፊ ተቅማጥና ትውከት ከገባ 5 ቀናት መቆጠሩን የከተማው አስተዳደር አስታወቀ። ነዋሪዎች በበሽታው በርካታ ሰዎች ተጎድተው ሆስፒታል እንደሚገኙና የሰው ሕይወት እንዳለፈም ገልጸዋል። የከተማው አስተዳደር በበኩሉ የሞተ ሰው የለም፣ በሽታውን በቁጥጥር ስር አውለነዋል ብሏል። ጽዮን ግርማ ዝርዝሩን ይዛለች።
በሐረር ከተማ አቅራቢያ በምትገኘው ኮምቦልቻ ከተማ ከ220 ሺህ ሰው በላይ ይኖርባታል ተብሎ ይገመታል። የአጣዳፊ ትውከትና ተቅማጥ ወረርሽኙ የተከሰተው ደግሞ ቀባቀሊ በተባለች የገጠር ቀበሌና መልካባቡ በተባለ የከተማ ቦታ ነው። የከተማው አስተዳደር በሽታው ከተከሰተ 5 ቀን እንደሆነ አረጋግጧል። በሁለቱ አካባቢዎች በበሽታው የተጠቁት ሰዎች ኮምቦልቻ ወደሚገኝ ሆስፒታል እየተወሰዱ በመታከም ላይ እንደሆኑ ነዋሪዎች ይናገራሉ። በዚህ ከተማ ነዋሪ ሆነው አቶ ሰሙ ለሜሳ ወንድሙ ታሞበት ለማስታመም በሆስፒታል እንደሚገኝ ገልጾ ከታማሚው ብዛት የተነሳ በአግባቡ ሕክምና እያገኙ እንዳልሆነ ገልጾልናል። ስለሚገኙበት ሁኔታ አነጋግሬው ነበር።
አዎ፣ በጣም ብዙ ሰው ተኝቷል። የሚቀመጡበት ቦታ ያለም በረንዳ ላይ ነው ሰው ተኝቶ ያለው እና በርዛት ስተው ነው ሕክምና ውስጥ ተደርጎ ያለው። በጣም ለሰው ምንም ድጋፍ የለምና ሰው መንገድ ላይ ምናምን ላይ በፍያዊ ጠየ ቦታ ላይ እየወደቀ ነው። ሆስፒታልን ሲገባ ሆስፒታል ውስጥም በረንዳ ላይ ነው እየተኛ ያለው እና ሳር ላይ ምናምን እዛ ላይ ተቀምጦ ነው ሰው እየተጎዳ ያለው አሁን ያለው ሁኔታ ማለት ነው።
ምን ያህል እድሜያቸው ምን ያህል ይሆናሉ በዚህ በሽታ የተያዙት?
በሽታ ያለው አሁን ህጻናትንም አለ ህጻናትም አለ ሽማግሌዎችም አለ ወጣትም አለ ውስጥ ብዙም ሰዎች አለ ሴቶች። አሁን አብዛኛው እየሞተ ያለው ትላንት አንድ ህጻን፣ ዛሬ ደግሞ 2 ሽማግሌዎች 9 ሰዓት ላይ ና 4 ሰዓት ላይ 2 ሰው ሞተ። ጠቅላላ ዛሬ ብቻ እስካሁን ሰዓት 4 ሰው ሞቷል ማለት ነው።
ምንድን ነው የሚያደርገው በሽታው?
በሽታው ያስመልሳል። በሐኪም ነው የሚያስወጣው ማለት ነው። እዛው መንገድ ላይ ነው የምትለው። በጣም አስቸጋሪ በሽታ ነው። በጣም ምንም የሚገርም ነገር እስካሁን ነገር በቃ ድጋፍ የለም። አሁን ዛሬ ብቻ ከህይወት ፋና ስፔሻሊስቶች እና ነርሶች ከአረማ ዩኒቨርሲቲ የሚማሩ ያለው ድጋፍ ለማድረግ እነሱ አሁን እዚህ ከጎዲና ማለት ነው ወደዚህ ከዞኑ ወደዚህ ተልኮ አሁን እያገዙ ነው። ህክምና በጣም ስለደከመ በቃ ሰው 24 ሰዓት ነው ውስጡ እዚህ ሆስፒታል ውስጥም ትንሽ ሰው ነው ያለው ሐኪሞች ከዛ ከነሱ አቅም በላይ ሆኖ በቃ እነሱም በየመንገዱ ላይ ነው እየሞተ ያለው በየመንገዱ በቃ ግን እዛ የሚጠቀመው መራንድ የሰጠ ያለው ህዋተት እና ግልኮስ ብቻ ተክሎ ሰው ይወስዳል። በቃ እንደዚያ ነገር አለ።
የት ሆስፒታል ነው ያሉት?
ኮምቦልቻ
ትልቅ ሆስፒታል ነው።
ገና ጤና ጣቢያ ነው። ገና ከሆስፒታል አልተቀየረም፣ ግን ትልቅ ነው። ገና በጤና ጣቢያ ነው የሚጠራ። ትልቁ የወረዳው ጠቅላላ ጤና ጣቢያ ነው።
እዛ ነው አሁን ያለው በሽተኛው?
እዛ ውስጥ አለ። ግማሹ ደግሞ በራሱ እዛ ህክምናው ድጋፍ ስለ አልተደረገም ድጋፍም ተደረገ ያለው በቂ አይደለም። በዛ ምክንያት ወደ ህይወት ፋና ሰዎችም እየሄዱ ነው። በዛ እዛ እየታከሙ ነው። ወደ ህይወት ፋና ማለት ነው፣
ወደ ሀረር ማለት
በጣም አሁን ትንሽ ወደ ሀረር ህይወት ፋና በራሱ ፍላጎት በራሱ እየሄደው እዛ ላይ ታከሙ ነው።
የኮምቦልቻ ከተማ ምክትል አስተዳዳሪ አቶ ረመዳን አብደላ በከተማው በሽታው መግባቱን አረጋግጠዋል።
አሁን በእኛ አካባቢ አጣዳፊ ተጠቅመትና ትውከት ተነስቷል። የተነሳውም በአንድ ቀበሌ ላይ ነው። እሱን ነገር ግን በተገቢው መንግስት መስራት ያለበትን ስራ በተቀናጀ ሁኔታ በልማት ሰራዊት ተደራጅቶ አደራጅተን ህብረተሰቡን በማሳተፍ የጽዳት የሽንት አገልግሎት ቁፈራ እየተካሄደ ስራውን በተሻለ ሁኔታ እየተሰራ ነው ያለው። በቁጥጥር ስር ውሏል ማለት ነው።
ይህ በሽታ ከዚህ ቀደምም በሌላ ቀበሌ ላይ ተከስቶ እንደነበር ተናግረዋል።
ከአሁን በፊት አንዴ አንድ ቀበሌ ላይ ተነስቶ ያችን ቀበሌ በዛኑ ጊዜ ማንም አይነት ሰው ሳይሞት በቁጥጥር ስር ያዋሉበት ሁኔታ አለ። አሁን ደግሞ ይሄ ለሁለተኛ ጊዜ ከ5 ቀን በፊት የተነሳ ነው ማለት ነው።
አቶ ረመዳን በሆስፒታል ውስጥ ሰው እየሞተ መሆኑን ከነዋሪዎች የተነገረውን ግን አስተባብለዋል።
እየታከመ ነው እንጂ ያለው ሰው ይሄን እኔ እስካሁን ባለኝ መረጃ የሞተ ሰው እስካሁን ድረስ የለኝም።
ኃላፊው በሽታውን ከዚህ ቀደም በቁጥጥር ስር አውለነዋል፣ አሁንም በቁጥጥር ስር ውሏል፣ የሞተ ሰው የለም፣ የታመሙት ሰዎች ሕክምና እየተደረገላቸው ነው ብለዋል። የተባበሩት መንግስታት ድርጅት የህጻናት መርጃ ተቋም ዩኒሴፍ በአተት የተያዘ ሰው ከሰውነቱ ፈሳሽ ስለሚወጣ በሽተኛው የሰውነት ድርቀት ያስከትልበታል። ይህ ሁኔታ ደግሞ በአተት የተያዘ ሰው በአጭር ጊዜ ራሱን እንዲስት ያደርገዋል። ከዚህ በተጨማሪም አፋጣኝ የህክምና እርዳታ ካላገኘ በበሽታው የመሞት አጋጣሚው 50% ነው። ነገር ግን አስፈላጊው የህክምና እርዳታ ከተደረገለት የመሞት አጋጣሚው 1% ወይም ከዚያ በታች ማድረግ እንደሚቻል በድረገጹ ላይ አስፍሯል። የዓለም የጤና ድርጅት በዚህ ዓመት ባወጣው ሪፖርቱ ደግሞ መላውን የአፍሪካ ቀንድ ተላላፊ በሽታዎች እያጥለቀለቁት መሆኑን በመግለጽ ሲያስጠነቅቅ ቆይቷል። ለወረርሽኞቹ መሰራጨት ዋነኛ ሰበብና አነካኪ የሚሆነው በአካባቢው በደረሰው የከበደ ድርቅ ምክንያት የሰው እንቅስቃሴ መብዛትና መፍጠኑንም መሆኑን ድርጅቱ አመልክቷል። በአፍሪካ ቀንድ 9 ሚሊዮን የሚሆን ሰው አጣዳፊ ተቅማጥና ተውከት ለመሳሰሉ ውሃ ወለድ በሽታዎች መጋለጡን የጠቆመው የዓለም የጤና ድርጅት ምንም እንኳን አሁን ባለው ሁኔታ በኮሌራ የተያዙ ሰዎች ባይታዩም 5 ሚሊዮን የሚሆን ሰው ግን በአደጋው ቀለበት ውስጥ እንደሚገኝ መግለጹ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። ከአንጎላ ሕዝብ 2/3 የሚሆነው በመሪነት የሚያውቀው ፕሬዚደንት ሆዜ ኤድዋርዶ ዶስ ሳንቶሽን ብቻ ነው። አብዛኛው የሀገሪቱ ሕዝብም የፕሬዚደንቱ ስም የሌለበት የምርጫ ወረቀት አይቶ አያውቅም። አሁን ግን ለ38 ዓመታት ያህል ሥልጣን ላይ ከቆዩ በኋላ ላለመወዳደር ወስነዋል። የአሜሪካ ድምፅ ራዲዮ ዘጋቢ አኒታ ፓውል ከሉዋንዳ ተከታዩን ዘገባ ልካለች። አዳነች ፍሳዬ ታቀርበዋለች።
ለ38 ዓመታት ያህል ሀያል ሆነው የቆዩት ጆዜ ኤድዋርዶ ዶስ ሳንቶሽ የፕሬዚዳንትነቱን ስልጣን ለመተው ወስነዋል። ስልጣን ላይ የወጡት እንደ አውሮፓ አቆጣጠር በ1979 ዓ.ም ነበር። የአንጎላ ነጻነት ህዝባዊ ንቅናቄ የተባለው ፓርቲያቸው በታሪካዊ ምርጫ አሸንፎ ስልጣን ላይ የመቆየት ተስፋ አለው። በምርጫው ብዙም የሚያረኳቸው ተወዳዳሪዎች ባለመኖራቸው አንዳንድ ዜጎች አንመርጥም እያሉ መሆናቸው ታውቋል። አና ማሪያ ኤስፒሮ ሳንቾስ ሞንቴሮ ግን እመርጣለሁ ትላለች።
ለመጀመሪያ ጊዜ ልመርጥ ነው፣ ምክንያቱም ምርጫው እንደ በፊቱ በብዛት የሚወጣበት አይሆንም። ይህ ምርጫ ግልጽና ፍትሐዊ በሆነ መንገድ እንዲካሄድ እንፈልጋለን።
በዕድሜ ያልገፉት መራጮች የመምረጥ ጉጉት ያላቸው ሲሆን በእነሱ ዕድሜ ሲገዙ የቆዩት መሪ የማይወዳደሩበትን ምርጫ መገመት ያቅታቸዋል። አንጎላ በጆዜ ኤድዋርዶ ዶስ ሳንቶሽ አገዛዝ ስር ከዓለም እኩልነት ከጎደላቸው ሀገሮች መካከል አንዷ ሆናለች። በርካታ ወጣቶች ስራ አጥ ሆነናል ይላሉ። ሉዊስ ጋብርኤል አንዱ ነው።
ዶስ ሳንቶሽ ስለማይወዳደሩ የዚህ ዓመቱ ምርጫ ልዩ ይሆናል።
ይሁንና ሁሉም ለመጀመሪያ ጊዜ የሚመርጡት ሰዎች ለውጥ ይፈልጋሉ ማለት አይደለም። ጋስፓር ደሚንጎስ የተባለ መራጭ በደስታ እንደሚመርጥ ገልጿል።
እኔ ጥሩ ነገር እጠብቃለሁ፣ ምክንያቱም ኤምፒኤልኤ ገዢው ፓርቲ ማለት ነው ትልቅ ቤተሰብ ነውና።
መንገድ ላይ ጫማ የምትሸጠው ኒያሚ ያምባ ለመጀመሪያ ጊዜ ለመምረጥ ተመዝግባለች። ዶስ ሳንቶሽን አልናፍቅም ትላለች። ጥሩ ኑሮ እንድንኖር ሀገሪቱን የሚያሻሽል አዲስ ፕሬዚደንት እንፈልጋለን ስትልም ተናግራለች። የሚፈልጉትን ሰው ያገኙ ይሆን? መንግስቱን የሚነቅፉት ሰዎች አይመስለንም ይላሉ። ራፋኤል ማርኩዝ የተባለ ጋዜጠኛ ያብራራል።
እነዚህ ምርጫዎች ሂደቶች ናቸው፣ ምክንያቱም ውጤቶቹ ምን እንደሆኑ እናውቃለን። አብዛኛው ሕዝብም ያውቃል። ጥያቄው ምንድን ነው? ገዢው ፓርቲ ሰው ምን ያህል እንዳልረካና ደስተኛ እንዳልሆነ ያውቃል ወይ ነው። ለተቃዋሚዎች እኮ ምህዳር መስጠት ያስፈልጋል።
ነገ በአንጎላ የሚካሄደው ምርጫ 5 ፓርቲዎችና በብዙ ሺህ የሚቆጠሩ ተወዳዳሪዎች ስር በሰደደው ገዢ ክፍል ላይ የሚያካሄዱት ውድድር ብቻ ሳይሆን ለሀገሪቱ መጻኢ ዕድል የሚካሄድ ውድድርም ጭምር ነው።
ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች አጠናቀናል። አድማጮች የምትከታተሉት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። አሁን በነጻው የስልክ መስመር በ2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማ።
ይድረስ ለቪኦኤ የአማርኛ ዝግጅት። መስፍን እባላለሁ ከካናዳ ካልግሪ። ባለፈው እዚህ ሳምንት ላይ ከሲያትል የመጡ አምስት ፋሚሊዎች እናትና አባት ሶስት ልጆች መኪና ሲነዱ በአጋጣሚ ኢንተርሴክሽን ላይ መስቀለኛ መንገድ ላይ አደጋ አጋጥሟቸው ሶስት ልጆቻቸው በድንገት አለፉ። እናትና አባት ግን ተረፉ። ይህንን ማንም ሰው በየሶሻል ሚዲያው ፖስት ያደርጋሉ እና ለቤተሰብ በፌስቡክ እና በሌላ ድረገጽ ላይ ሆነ የምናረደው ስለ ሶሻል ሚዲያ አጠቃቀም ብታስረዱን፣ ሌላ ባለሙያ ደግሞ ጋብዛችሁ ትክክለኛ ነው ወይ ህጋዊ ነው ወይስ ህጋዊ አይደለም ማንም ሰው ተነስቶ የማንንም ሰው ፎቶ ፖስት የሚያደርገው። ሰዎቹ ገና ትናንትና ነው ከሆስፒታል የወጡት። ትናንትና እሁድ፣ ዛሬ ሰኞ እዚህ ካልገሪ ሀዘናቸውን ጨርሰው ልጆቻቸውን ይዘው ሮብ ወደ ሲያትል ይሄዳሉ። ገንዘብ እየተዋጣላቸው ነው፣ ግን ያንን ለማድረግ በጎፈንድሚ ከሲያትል እየተዋጣ ነው። ያን ፖስት ቢያደርጉት አይሻልም? ሌላውን ሰዎቹን ፎቶ ፖስት እያደረጉ ሶሻል ሚዲያ ላይ ሁሉም ሀገር ተቀባብሎ ነፍስ ይማር በሉ ነፍስ ይማር በሉ። እኔ ሰውየውን አነጋግሬው ነበር ይላል አንዱ እያንዳንዱን ነገር ፖስት እያደረጉ። ስለዚህ እንደ ባለሙያ ጋብዛችሁ ብትጠይቁልን አመሰግናለሁ። መልካም ጊዜ። ባይ
ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ አድራሻችን amharic.voanews.com ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ horn.voa.mobi ተጠቀሙ። በፌስቡክና በትዊተርም ተከተሉን። አሁን አድማጮች፣ እዚህ ገደማ በሙዚቃ እረፍት እናደርጋለን።
ብርሃን የሙዚቃ እረፍት ስጧቸው ለአድማጮቻችን እያለች ነው ፕሮዲውሰራችን። በዋልሽበትን መርጣልናለች፣ የብዙአየሁ ደምሴ። የብዙአየሁ ደምሴ በዋልሽበት እያለ ያዜመው እንዳስደሰታችሁ ተስፋ እናደርጋለን። የተከበራችሁ አድማጮች፣ የስቱዲዮ ሰዓታችን አሁን በኢትዮጵያ አቆጣጠር 3 ሰዓት ከ35 ደቂቃ ገደማ ያሳያል። ወደ ሁለተኛው አጋማሽ ቅንብሮች ልንሸጋገር ነው። የምናስተናግዳችሁ ቆንጂት ታዬና
እኔም ሰለሞን ክፍሌ ነን። ወደ ቀዳሚው ቅንብር ሐኪሞን ይጠይቁ እናልፋለን። ሐኪሞን ይጠይቁ ለምሽቱ ቅድመ ስኳር በሽታ በተባለው የጤና ሁኔታ ዙሪያ የተጀመረ ፕሮግራም ሁለተኛና የመጨረሻው ክፍል ነው ይዞ የቀረበው። ትንታኔውን የሚሰጡን ዶክተር ዳንኤል ሽብሩ በዚህ በዩናይትድ ስቴትስ በካሊፎርኒያ ክፍለ ግዛት የሳክራሜንቶ ከተማ ካይዘር ፐርማነንቴ የተባለው የግል ሕክምና ተቋም የጠቅላላ ቀዶ ሐኪምና እንዲሁም የአንጀት ካንሰር ቀዶ ሕክምና ልዩ ባለሙያና መምህር ናቸው። ዶክተር ዳንኤልን ያዋያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመ ዝግጅቱ የተነሱ ጭብጦች መለስ ብሎ በሚያስታውስበት ይጀምራል።
ዶክተር ዳንኤል፣ ቀደም ብለው ስለዚህ ቅድመ ስኳር የተሰኘ የጤና ይዞታ ምንነትና ክስተት፣ የአመጋገብ ምርጫዎችና የአካል እንቅስቃሴ፣ በአጠቃላይም ስለ ጤናማ የአኗኗር ዘይቤ አስፈላጊነት በዝርዝር አስረድተውናል። እንደ ተረዳሁት በዚህ በዩናይት ስቴትስ ጨምሮ ገና በወጣትነት እድሜ ክልል ውስጥ ያለ ቁጥሩ የበዛ ሰው በአሁኑ ጊዜ ለዚህ የጤና ሁኔታ ተጋላጭ መሆኑ ይታወቃል። ለዚህ ተጋልጠሃል የተባለ አንድ ሰው ይህን ያልጠበቀውን ድንገተኛ ዜና ሲሰማ እንደው እንደ ምርዶ ሐዘን ውስጥ መውደቅና ተስፋ መቁረጥ የሚበጀው አማራጭ ያለመሆኑ ይታወቃል። ይሁንና በተጨባጭ ግን ምን አይነት አማራጮች አሉት? አንድ ሰው በዚህ ሁኔታ ውስጥ የተገኘ ምንስ ማድረግ ይጠበቅበታል?
ጥሩ ጥያቄ ነው። ቅድመ ዝግጅቱ ልክ እንደ ደም ግፊት ነው። ለምሳሌ ማንኛውም ሰው የደም ግፊት ማሽን ገዝቶ ከማንኛውም ሱቅ እንኳን እዚህ አገራችን ኢትዮጵያም አንድ ሰው ይችላል ደም ግፊቱን መለካት። እንደዛ ማድረግ እንደሚቻለው የስኳርንም ያን ሰውም ስኳር እንደዚህ መለካት ይቻላል። እና መቼ እንዴት ነው የሚለካው? ያ ነገር ማሽኑ ይገዛል። ትንሽ ውድ ሊሆን ይችላል እሱ። አለበለዛም ማንኛውም የጤና ክሊኒክ እና የጤና ጣቢያ ያንን ሰው ለክቶ የአንድን ሰው ስኳር ምን እንደሆነ መነገር ይችላል። ብዙ ጊዜ ስኳር ሲለካ ያው ምግብ መብላት የለበትም አንድ ሰው ቢያንስ አንድ በስድስት ሰዓት ምንም አይነት ምግብ ወይ ውሃ እና ያ ስኳር ሲለካ በባዶ ሆድ ቁጥሩ ከመቶ እስከ 125 ከሆነ ያ ሰው ቅድመ ስኳር በሽታ አለበት ማለት ነው። ያ ሰው ሙሉ ለሙሉ ስኳር በሽታ የመያዙ ድሉ በየአመቱ በ10% ይጨምራል የህይወቱን አኗኗር ዘዴ ካልቀየረ። እንዳልከው አንተ እነኚህ ምንድን ናቸው? ይህንን ነገር ወደ ስኳር በሽታ እንዳይሆን ማድረግ የሚቻል የተባለ ነው። ወላጆች ያው ልጆቻቸው የሚገዱትን ነገር በጣም ማተኮር አለባቸው፣
መከታተል አለባቸው።
እኔ ትዝ ይለኛል ድሮ ስናደግ ብዙ ስኳር መብላ ስኳር በሽታ ያመጣም የሚባሉ አባባሎች አሉ። ይሄ ከእውነት የራቀ ነገር ነው። ምክንያቱም አንድ ሰው ለምሳሌ በሻይ ማንካ የሚሄድ አንድ ኖርማል አደልት የሆነ ሰው የአቨሬጅ የቀን የሚፈቀድልን ስኳር መጠኑ 9 የሻይ ማንኪያ ነው። እንደው በአማካኙ ማለት እንግዲህ አንድ የሻይ ማንኪያ ወደ 4 ግራም ስኳር ነው ያለው ማለት 9 ጊዜ እንግዲህ 4 ስታባዛ ስንት መሆኑ ነው?
36
እስከ 40 ግራም ነው በቀን አንድ ሰው የሚፈቀድለት። አንድ ኮካኮላ ካን ብትጠጣ ያቺ አንድ ኮካኮላ ካኗ እሷ ራሷ ብቻዋን ከ30 በላይ ግራም ስኳር ነው ያላት። ስለዚህ የቀኑን ስኳር ፍንትንህን አሟልተሃል ማለት ነው። ለምሳሌ ያክል ነው እንዴት ቀላል እንደሆነ ከአግባብ በላይ እንደ በፋብሪካ የፕሮሰስ የሆነ ስኳር መመገብ በጣም እጅግ በጣም ቀላል የሆነ ነገር ነው። የምናየው ምግብ ሁሉ በየግሮሰሪ በየሬስቶራንት በየምኑ ስኳር ያለበት ነው እና ይሄ በጣም ጥንቃቄ ይጠይቃል። እንደ ድሮ አይደለም። አሁን በድሮ ጊዜ ሀገራችን ሁሉ ነገር ብትን ነው ፕሮሰስ አይደለም። ስለዚህ የስኳሩ መጠን ያነሰ ነበር። ያው ከስልጠና ጋር የመጣ ችግር ነው ይሄ ስኳር በሽታ።
የጓሮ አትክልቶችና የመሳሰሉትን ከተለያዩ ሰብሎች የሚገኙ የምግብ አይነቶች ተፈጥሯዊ ይዞታቸው ሳይቀየር እንዳሉ እንመገባለን። እናም ስኳር ቢኖራቸውም እንዲህ በፋብሪካ ተሰርተው የሚቀርቡት የምግብ አይነቶች እንደሚገኘው የስኳር አይነት መጠንም ሆነ የስኳር ይዞታ አደገኛ አይደለም ነው የሚሉን።
ትክክል። ያ ምክንያቱም እነኛ ስኳሮች አብዛኛዎቹ በደም ዝውውራችን ስለማይገቡ እንደ ኮካኮላዋ ጥቅማቸው የበዛ ከጉዳታቸው። ለምሳሌ ደግሞ ሌላው ትልቁ የህጻናትን ውፍረት የጨመረው አሜሪካን ሀገር ውስጥ እና የተለያዩ ትልልቅ ከተማዎች ውስጥ እንደ አዲስ አበባ ከተማዎች ውስጥ ስኳር የገባባቸው መጠጦች ይባላሉ። እነኚህ ኮካኮላ መሆን የለባቸውም። አንዳንድ ጊዜ ሰው ጤነኛ የሆነ ይመስለዋል። ለምሳሌ እንደ ፍራፍሬ ጭማቂዎችን ውሰድ። እነኚህ ሁሉ የጤና ጠንቅ ናቸው በእኔ አመለካከት። እንግዲህ ይሄ በሳይንሱም የተመሰከረላቸው ናቸው። ምክንያቱም አንድ ሰው አንድ ብርቱካን ቢበላ ይሻለዋል የብርቱካን ጭማቂ ከሚጠጣ። ምክንያቱም ብርቱካን ጭማቂ ውስጥ ያለው ስኳር እጅግ በጣም ከፍ ያለ ነው ከአንድ ብርቱካን። አንድ ብርቱካን ጭማቂ ለመስራት አንድ 3 4 ብርቱካን ያስፈልግ ይሆናል። ግጥ ነው ንጥረ ነገሮችም አሉት፣ ግን የስኳሩ መጠን ከጊዜ ሂደት በኋላ ውፍረትን ይጨምራል እና የአንድን ሰው የስኳር በሽታ የሚያዘን ምድል በዛው ልክ ይጨምራል። ስለዚህ ያው አንድ ሰው ቅድመ ስኳር ሳለብ ከተባለ ማለት ያ ቁጥሩ ከ100 እስከ 125 ጥንቃቄ ማድረግ ያለባቸው ነገሮች ምንድነው? ምግብ ላይ ነው። ምግብና የእንቅስቃሴ ፈሳሽ ነገሮች መቀነስ፣ በተለይ ስኳር ያለባቸው ነገሮች እንደ ጣፋጭ መጠጦች እንደ ኮካኮላ፣ የፍራፍሬ ጭማቂዎች እነሱ መቀነስ፣ ፕሮሰስ ምግብ ላለመብላት መሞከር፣ በተቻለ መጠን ቅጠላቅጠል፣ ፍራፍሬ ማዘውተር፣ የጾም ምግብ ነገሮች ለምሳሌ እና የአካል እንቅስቃሴ አንዱን ከፍና ዝቅ ለማድረግ ሳይሆን ግን ከሁለቱ አንዱ ይመረጥ ቢባል ትኩረቱ በይበልጥ ያለበት መሰጠት የሚበላው ምግብ ላይ ነው። እንዳልኩ ይሄ እነኚህ ስኳር የበዛባቸው መጠጦችና የመሰሉት ነገሮች መቀነስ፣ አልኮሆልም በመጠኑ መጠጣት። አልኮል የሚጠጣ ከሆነ ለምሳሌ ለወንድ ሰው የሚፈቀደው አልኮሆል በቀን 2 መለኪያ ወይ 2 ጠርሙስ ቢራ እንደዚህ ይሆናል። ከዛ በላይ የአልኮሆል ወደ ስኳር ነው የሚቀየረው። ሴቶች ደግሞ አንድ መጠጥ በቀን አንድ ዝግን ብርጭቆ ወይ 1 መለኪያ ወይ 1 ጠርሙስ ቢራ። ከዛ ውጭ ግን እርግጥ የአካል እንቅስቃሴ ጥቅሞቹ እጅግ በጣም ብዙ ናቸው። በዚች አጭር ንግግር ላይ ዘርዝረው አያልቁም። ግን ጥሩ የአካል እንቅስቃሴ የሚባለው እንግዲህ በሳይንሱ አለማቋረጥ ከ30-40 ደቂቃ የልብ ትርታው ከፍ እስኪል ድረስ እስከሚደክመው ድረስ እንቅስቃሴ ማድረግ ነው በቀን ውስጥ። ያን ከተቻለ ደግሞ በሳምንት ወይ 1-2 ረዘም ባለ ሰዓት እንደዚሁ እንደ ኤሮቢክ አይነት ስፖርቶች እንደ እግር ኳስም ወይ ብስክሌትም እንደ ሩጫም እነኚህ ነገሮች ላይ መሳተፉ ጥሩ ነው። ምክንያቱም እንዳልኩ የአካል እንቅስቃሴ ብዙ ጥቅሞች አሉት ከስኳር በሽታ ሁሉ በበለጠ።
ዶክተር ዳንኤል፣ በሌላ በኩል አንድ ሰው ለአንድ የህመም አይነት በተጋለጠ ጊዜ ከህመሙ ጋር የተያያዙ ምልክቶች እንዲታዩ ይጠበቃል። ይሁንና ይሄ ደግሞ ከመድረሱ በፊት የሚገኝ በመሆኑ በአንጻሩ በሽታም ያለመሆኑ ቀደም ብለው እንዳስረዱን ድንገት በላብራቶር ምርመራ ሊታወቅ ከሚችለው ሌላ ከዚህ የጤና ሁኔታ ጋር የሚዛመዱ አንድ ሰው አስቀድሞ ሊደርስባቸው የሚችሉ የተለዩ የህመም ምልክቶች ይኖሩት ይሆን ወይስ ምንም አይነት የህመም ምልክት መጠበቅ የለበትም?
እንግዲህ ያው ይሄ ነው አየህ የሚያሳዝነው ነገር። እናንተ ቅድም ስናወራው ነበረ በዓለም ላይ ትልቁ የሰው ህይወት በመቅሰፍ አንደኛ የሚባለውት የበሽታዎች በአሁን ሰዓት ደም ብዛትና ስኳር በሽታ ናቸው። እንግዲህ ይሄ ቅድመ ስኳር በሽታ እንዳልኩ በሽታ አይደለም ራሱ። ስለዚህ ምንም አይነት ምልክት የለውም። እንግዲህ ምልክቱ ምንድን ነው? አንድ ሰው ክብደቱ ከፍ ያለ ከሆነ እና ይሄ ነገር ጥርጣሬ ካለው፣ በተለይ የቤተሰባቸው ውስጥ የስኳር በሽታ ታሪክ አለባቸው እናት፣ አባት፣ አያት እንደመሳሰለው መፍራት አያስፈልግም። እውቀት ኃይል ነው። እውቀት ትልቅ ነገር ነው። ስለዚህ አለምንም አይነት ፍራቻ ሄዶ መመርመር ጥሩ ነገር ነው እና ይሄን ነገር ማወቅ እና ያ ሰው ይሄንን የሚያውቀው ሐኪም በማየት ወይ ራሱ ማሽኑን ገሶ በመመርመር ነው እና ከዛ ውጪ ምንም አይነት የጤና ምልክት የለውም። ላይክ እንደ ራስ ምታት ወይ ሆድ ቁርጠት ነገር ምልክት አይሰጥህም። ቅድመ ስኳር በሽታ እንኳን እሱ ዋና ስኳር በሽታውም ራሱ ያን ምልክት አይሰጥህም በቶሎ ነገሮች ከተበላሹ በኋላ።
ስለዚህ የቅድመ ዝግጅቱ ቀድሞውንም መኖር አለመኖሩን ለማረጋገጥ በሚደረግ ጥረት ጭምር የሚታይ ነው። ሰዎች ይህንን ያለ ስጋት እንዳሉት ሐኪማቸውን አማክረው ያስፈልገኛል ወይ ምርመራው ብለው መጠየቅ ይኖርባቸዋል።
ትክክል። በተለይ የአካል እንቅስቃሴ የሚያደርጉ ሰዎች፣ ክብደታቸው ወፋፍራም ተለቅ ያሉ ሰዎች እና ልጆቹም ጭምር ከወፈሩ እነሱም ራሱ መመርመሩ ክፉ ነገር አይደለም። እና ሌላ ደግሞ ያው ቅድም እንዳልኩ የቤተሰብ ታሪክ ካለ ስኳር በሽታ ቤተሰባችን ብዙ ካለ እነኝ አይነት ግለሰቦች አለምንም ፍራቻ መመርመርና ነገሩን ማወቁ ጥሩ ነገር። አንድ ሰው ደግሞ ቅድመ ስኳር በሽታ አለበት ከተባለ በአመት አንዴ እንኳን ስኳሩን መመርመር አለበት በባዶ ሆድ። ይሄ ነገር ስኳር ተቀየረ አልተቀየረም የሚለውን መልስ ለመመለስ
ዶክተር ዳንኤል ሽብሩ፣ በቅድመ ስኳር ህመም በምልክትነት የሚታሰቡና ጥንቃቄ የሚፈልጉ ሁኔታዎችን አስመልክቶ ለሰጡም ሙያዊ ማብራሪያ አመሰግናለሁ። በሌላ ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ።
እሺ፣ አብሮ ይስጥልን። መልካም ቀን።
ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ የመጨረሻው ዝግጅታችን ደግሞ ስለ ስደት ነገር ያወሳል። ከሊቢያ ተነስተው ጣሊያን ለመግባት የሜዲተራኒያን ባህር ለሚያቋርጡ ስደተኞች የአባ ሙሴ ዘርአይ ስምና ስልክ ትልቅ ዋጋ አለው። እኒህ አባት በጣሊያን ሀገር ከ25 ዓመታት በላይ ኖረዋል።
1995 ዓ.ም ጀምሮ ጣሊያን ለሚገቡ ስደተኞች በሚችሉት እርዳታ ሲሰጡ ቆይተዋል። በቅርቡ ህገወጥ የስደተኞች ዝውውርን በተመለከተ በሚካሄድ ጥብቅ ምርመራ ላይ ስማቸው ተነስቷል። ይህንን ምርመራ ሂደት በተመለከተ በርካታ ጋዜጦች ሲዘግቡበት ከርመዋል። ጉዳዩን አስመልክቶ ለመጠየቅ አባ ሙሴ ዘርአይ ጋር ደውለን ነበር። ስደትን በተመለከተም አባ ሙሴ የሚሉን አለ። መስተዋት አራጋው ነች ያነጋገረቻቸው።
ጋዜጣ ብዙ ነገር ነው የጻፉ የሌለ እንትን ግን ምርመራ እንዳለ ነው ኢንፎርሜሽን የተሰጠኝ እንጂ ለጥያቄ ወይ ደግሞ እንትን የቀረብኩት ነገር የለም። እስካሁን የጠራኝ ሰውም የለም። በእኔ በሁሉ እነዚህ ኤንጂኦ ህይወት ማዳን በባህር ሜዲተራኒያን የሚንቀሳቀሱ ማህበሮች ስለሱ እኔም እዛ ቦታ እርዳታ ላይ ስለምሰራ በእኛ ኢንቨስቲጌሽን እየተደረገ መሆኑ ነው ኢንፎርሜሽን የተላከልኝ እንጂ ለምርመራ እንድቀርብ ወይ ክስ የቀረበልኝ ነገር የለም እስካሁን። ለስደተኞች በባህር አደጋ የተጋለጡበት ጊዜ ከነሱ ኢንፎርሜሽን ተቀብዬ ለሀይል ባህር ኢንፎርሜሽን ስለጠሁና እርዳታ እንዲያገኙ ስላደረኩ ለዚህ ነው ኢንቨስቲጌሽኑ የቀረበው። እንዴት ነው ኢንፎርሜሽን ከማን ነው የምትቀበለው? ለምን ነው የምትቀበለው? ይሄ ነው ጥያቄው ላይ ያለው። ይሄ እንደዛ በማድረግ ደግሞ ለስደተኞች በብዛት እንዲመጡ ረድተዋል አልረዳም? ይሄም ጥያቄ ላይ የተነሳው ማለት ነው። ግን ገና ቲዮሪክ ኢንቨስቲጌሽን ነው ያለው እንጂ እስካሁን ፕራክቲካሊ ይኸው ጭብጥ አገኘን ወይ ይሄ መረጃ አግኝተናል ብሎ ያቀረቡት ነገር እስካሁን የለም። በምርመራ ውስጥ አግብቶ በዛ የእነሱ ስልክ ቁጥር ምናምን ኮንትሮል ስለዋለ በስልክ የእኔ ስም ሲጠሩ ስለሰሙ ከእነሱ ምን አይነት ግንኙነት አለኝ ከእነዚህ ማህበሮች የጀርመን ኖን ጎቨርንመንታል ኦርጋኒዜሽን ከእነሱ ምን ግንኙነት አለኝ? እንዴት ነው ከእነሱ ኮሚኒኬሽን ማድርገው የነበርኩ? ይህን ነገሮች ለማጣራት ነው ነው በእጁ የደረሰኝ ፍርድ ቤቱ የህግ አክባሪው ምርመራ እያደረገ መሆነ እንደሆነ ብቻ ከተጀመረ በ2016 ኖቬምበር የጀመረ ምርመራ ነው አሁን ኢንፎርሜሽን የተሰጠኝ። ስለዚህ ለስንት ወር ምርመራ ሲካሄድ ቆይተዋል? አሁን የምርመራው ጊዜ በህጉ መሰረት ማለቅ ስለነበረበት የምርመራው ጊዜው ተርም መውደቅ ስለነበረበት ህግ አክባሪው ምርመራው እንዲቀጥል ስለፈለገ ፍቃድ ሲጠይቅ ነው ለእኔ ኢንፎርሜሽን የመጣኝ እንጂ ለስንት ወር ምንም ሳይሉን ሳይነግሩን ምርመራ ሲያካሂዱ ቆይተዋል።
አሁን ፀሐይ ነው፣ የበጋ ወቅት ነው። በርካታ ስደተኞች አሁንም የሜዲትራኒያንን ባህር እያቋረጡ ወደ ጣሊያን እየገቡ ነው። እንደው ምን ያህል ናቸው? እስቲ ከባለፈው አመት ጋር ሲያወዳድሩት የዘንድሮ ምን ይመስላል? ቁጥሩ ጨምሯል ወይ ቀንሷል ወይ?
ነው እሱ ቁጥሩማ ብዙ ቀንሷል። ለምን? በብዛት የተለያዩ መሰናክል ስለሚያገኙ ጥንት ደግሞ እስር ቤት ውስጥ እየያዟቸው ስለሆኑ በተለይ በሊቢያ ከመግባታቸው በፊትም ሌላ ስንት መሰናክል ስለሚያገኙ ያሉ በብዛት እንደ ድሮው ሊመጡ አይችሉም። ስለዚህ የመጣው ቁጥር በጣም ትንሽ ነው። ከአምና በፊት የነበረ ቁጥር ከእንትን ካልነው ማለት ነው ካየ ነው። በዚህ አመት ብዙ ሰው ሞተዋል። ከአምና የነበረ ቁጥር እንኳን አነስ ያለ ቁጥር ቢሆን ካለው ቁጥር ብናየው የመጡት 50% አካባቢ ነው የቀነሰው። የሞቱት ደግሞ ስናየው በዚህ በ2017 ከ2000 በላይ ቁጥር አልፈዋል። ስለዚህ የመጡት ቁጥርና የሞቱት ቁጥር ስታየው በጣም ትልቅ ቁጥር ነው። አምና ከ5000 በላይ ነው ሰው የሞተው በ2016 ማለት ነው። ፕሪሳይዝ የሆነ ቁጥር መስጠት አስቸጋሪ ነው። አንዳንዴ ትናንሽ ጀልባዎች ያለምንም ኢንፎርሜሽን ምንም ስለነሱ ሳይታወቅ የሚጠፉ ደግሞ ብዙ አሉ። ስለዚህ እነሱ በብዛት በቁጥር ውስጥ አይገቡም። ለምን? የሚያውቃቸው ሰው አልተገኘም። ስንት ሰው እንደነበሩ አይታወቅም። በዛው ጠፍተው ይቀራሉ። የእኛ አካባቢ ማለት ምስራቅ አፍሪካ ወይ ቀንድ አፍሪካ ቁጥሩ በጣም ቀንሰዋል። ከነበረው 30,000+ በአንድ አመት የሚመጡ የነበሩ ኤርትራውያን፣ ኢትዮጵያውያን አብሮ ነው በቁጥር እንትን የሚያርጓቸው የነበሩ ለዛ ከሱዳንም በዛ ከሶማሊ እንደዛ ቁጥሩ ላይ የነበረው በጣም ቀንሷል የእነሱ ቁጥር። ለምን? ይሄ የካርቱም ፕሮሰስ ስምምነት ያደረጉት ብዙ መንገዶች ስለዘጋባቸው፣ ህገወጥ የሆኑ መንገዶች ስለተዘጉባቸው ብዙዎቹ ገና እዛ በሱዳን በኢትዮጵያ በሊቢያ በግብጽ በተለያየ ቦታዎች መንገድ አጥቶ ወይ ደግሞ ያለው ሁኔታ በሊቢያ ያለው ሁኔታ ወይ እስር ቤቶቹ ስንት ግፍ ምናምን እየተደረገ ስለሆነ በስደተኞች ላይ እሱን ፈርቶም ደግሞ ቆየት የመረጠ ሰው ብዙ አለ። ኦገስት ጊዜ አምና የገቡት ወደ 170,000 ነው የነበሩ። አሁን የመጡት ወደ 75,000 አካባቢ ነው የደርሰው ያለው አሁን በዚህ አመት በ2017 የገቡ ማለት ነው። ስለዚህ ግማሽ ነው።
ድረሱልኝ ጥሪ ወደ እርሶ ነው ብዙ ጊዜ የሚደወለው። አሁን የመጨረሻ የተደወለሉት መቼ ነው?
አሁን መጨረሻ የተደወለልኝ በኦገስት መጀመሪያ ነው። የዛሬ 2-3 ሳምንት ሊሆን ነው ከባህር የተደወለልኝ ማለት ነው።
እና ተረፉ? ሁሉም ገቡ በሰላም?
አዎ።
ስንት ነበሩ የገቡት የዛን ቀን?
ወደ 110 አካባቢ ናቸው።
ኢትዮጵያውያን ኤርትራውያን?
አዎ፣ አበሾች ነበሩ። ሌሎች ዜጎችም ነበሩ። ሚክስድ እንትን ላይ ነበሩ።
የጣሊያን መንግስት ወደቤን ዘጋለው የሚል አቋምም እየያዘች ነው። ብዙ ማስጠንቀቂያዎችም ለአውሮፓው ህብረት እያሳወቀችም ነው። እርስዎ ደግሞ በዚህ ጉዳይ ላይ እየሰሩ ስለሆነ ያሉት ምን አይነት እንቅስቃሴ እያደረገች ነው ጣሊያን ወደቦቿን በመዝጋት ዙሪያ?
ወደብ መዝጋት ቀላል ነገር አይደለም፣ ሊዘጋም የሚችል ነገር አይደለም። ግን የሚያርጉት ያሉ ከሊቢያ ስምምነት በማድረግ ከሱዳን፣ ከኒጀር፣ ከቻድ፣ ከግብጽ፣ ከቱኒዚ፣ ከሁሉ እዛ አካባቢው ራሱ ከኢትዮጵያ፣ ከኤርትራ በዚህ የካርቱም ፕሮሰስ 28 ሀገሮች ነው እዛ ስምምነት የገቡ ማለት ነው። ስለዚህ እነዚህ ሁሉ ዶብ እንዲዘጉ ወይ ዶባቸው ቁጥጥር እንዲያደርጉ ህዝባቸው ወደ ውጭ የሚወጣ እንዲቆጣጠሩ ስምምነት ያደረጉ ከኤሮጳ ማለት ነው። ኤሮጳ ደግሞ በገንዘብ እንድትረዳቸው ይሄ አይነት ስምምነት የተደረጉ ዋናው አሁን በብዛት ስንት ግፊቱ በተለይ ለሊቢያና ለሱዳን፣ ለኒጀር እነዚህ ከሱብሳሃሪያን አፍሪካን ሲመጡ በእነሱ መሬት ስለሚያልፉ ለእነሱ ነው በብዛት ተጽዕኖ የሚያደርጉባቸው እና ለእነሱ ነው ደግሞ በብዛት የገንዘብ እርዳታም እያደረጉ ዶባቸው እንዲቆጣጠሩ ወይ ደግሞ ስደተኛዎች የሚያልፉበት መንገዶች ሁሉ እንዲዘጉ በዚህ አይነት መልክ ነው። አሁን ጣሊያን ለሊቢያም የጣሊያን መርከቦች ሳይቀሩ እዛ ሄዶ ሀይል ባህር ማለት ነው ከነሱ ከሊቢያ ሀይል ባህር አብሮ እንዲሰሩ አብሮ እንዲቆጣጠሩ ይሄ አይነት ስራ እየተሰራ ነው ያለው። ሌላ መፍትሄ ግን ካሁን ያቀረቡት የለም። ስደት መፍትሄ ሊሆን አይችልም። ችግራችን በአፍሪካ ውስጥ መፍታት ካልቻል ስደት ሄደን የምናመጣው መፍትሄ ሊኖር አይችልም። ለጊዜው ትንሽ ነገር ለነዛ እድል አድርጎ በህይወት የተሻለ ቦታ ያደረሱ ምናልባት ትንሽ ነገር ሊያገኙ ይችሉ ይሆናል። ስለዚህ ዋናው ወጣቱ ውጭ ከሄድኩ ብቻ ነው የሚያልፍልኝ የሚል አስተሳሰብ ይሄ ትክክለኛ አይደለም። እንዴት አገራችን ውስጥ ሆነን ያለው ሁኔታ አብረን እንዴት የተሻለ ሁኔታ እንዲፈጠር እንሰራለን፣ አብረን አገሩ እንዲበለጽግ እንሰራለን፣ አብረን የተሻለ መብት የሚጠበቅበት ሁኔታ እንዲመቻች አብረን እንሰራለን። ይሄ አይነት አስተሳሰብ ካልጀመረ ወጣቱ አፍሪካ ውስጥ ለውጥ አይመጣም። ሁሌ ለስደት፣ ሁሌ ለግዛት፣ ሁሌ ለችግር እየተጋለጥ እንኖራለን ማለት ነው።
እሺ አባ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።
እሺ።
መስታወት አድራጋውን ለፕሮግራሙ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
እስላማዊ መንግሥት ነኝ ሲል ራሱን የሚጠራው ጽንፈኛ ቡድን አይሲስ ኢራቅ ከተማ ሞሱል ውስጥ የሚገኘውን ታሪካዊ የአልኑሪ መስጊድ አውድሟል። የጽንፈኛው ቡድን መሪ አቡባከር አልባግዳዲ እንደ አውሮፓውያን ዘመን አቆጣጠር በ2014 ዓመተ ምህረት ላይ አሸባሪው ቡድን ሞስልን ከተቆጣጠረ በኋላ እስላማዊ መንግሥት የተባለውን ቡድን መቋቋም ያወጀው በዚያ መስጊድ ውስጥ እንደነበር ይታወሳል ይልና የታላቁ አልኑሪ መስጊድ መውደም አይሲስ ምን ያህል ችግር ውስጥ እንዳለና እንደ ተገለለ የሚያሳይ ተጨማሪ ማስረጃ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄዘር ኖሬት የተናገሩትን ጠቅሶ ርዕሰ አንቀጹ ሐተታውን ይቀጥላል። ይህን በሞሱል ሕዝብ ላይ የተፈጸመ ወንጀል አጠንክረን እናወግዛለን። አይሲስ ለኢራቅ ማንነት ለባህሏም ሆነ ለሃይማኖቷ ከበሬታም ሆነ ደንታ የሌለው መሆኑን ያረጋግጣል ሲሉም አክለዋል ቃል አቀባይዋ። 800 ዓመታት ግድም ዕድሜ ያለው የአልኑሪ መስጊድ ለሞሱል ነዋሪዎች እምነትና አንድነት አይነተኛ መለያ ሆኖ ቆይቷል። አይሲስ ይህን በቦምብ ያጋየውን ታሪካዊ መስጊድ ወንጀለኛውን የፍጅት ዘመቻ ያስገድዶ መድፈርና ኋላ ቀሩን የባሪያ ፍንገላ ሥርዓት ማካሄድ ትክክለኛ መሆኑን በይፋ ለማሳመን ተጠቅሞበታል ብሏል ርዕሰ አንቀጹ። በመቀጠልም የመስጊዱና በውስጡ የነበሩ ጥንታዊ ቅርሶች መውደም ሞሱል በሚገኙ የኢራቅ ዜጎች ላይ ብቻ ሳይሆን ቅርሱን በሚጋራው በመላው ዓለም ሕዝብ ላይ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄዘር ኖሬት ተናግረዋል። በህብረ ብሔር ጦሩ የሚታገዙት የኢራቅ መንግሥት የጸጥታ ኃይሎች በአንድ ወቅት አይሲስ ይቆጣጠረው ከነበረው ሰፊ ግዛት 70% አስለቅቀዋል። 2,700,000 ኢራቃውያንንም ከአይሲስ አረመኔያዊ አገዛዝ ነጻ አውጥተዋል። ዩናይትድ ስቴትስና ሸሪኮቿም በአይሲስ ላይ የተጀመረውን ዘመቻ በማፋፋም መሪዎቹን ከጦር ሜዳ በማስወገድና ለመዋጋት የሚረዳውን የሀብትና ሌላም ምንጭ በማድረግ እየረዱ ናቸው ይልና የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልል ዩናይትድ ስቴትስ ኢራቅ አይሲስን ከመላው ግዛቷ ለማስወጣትና ዳግም አለመመለሱን ለማረጋገጥ በምታደርገው ጥረት ማገዟን በቁርጠኝነት ትቀጥላለች። ዩናይትድ ስቴትስና ዓለም አቀፉ ጥምረት ከኢራቅ መንግሥትና ሕዝብ ጎን በመቆም የሕዝቡ መጻኢ ዕድል የሰላምና የብልጽግና እንዲሆን መርዳታቸውን ይቀጥላሉ ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ዝግጅቶቻችንን አጠናቀናል። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከሶስት ሰዓት ጀምሮ የተላለፈው ዝግጅት በዚህ ላይ ያበቃል።
ያስተናገድናችሁ ሰለሞን ክፍሌና
ቆንጂት ታየነን በአንድ ሙዚቃ እንሰናበታችኋለን። እስከ ትግርኛው ስርጭት ድረስ ያቆያችኋል። ከእኛ ጋር ነገ ረቡዕ ከምሽቱ በሶስት ሰዓት ላይ በተለመደው ሰዓት ማለት ነው ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። I'm not afraid.